ትንቢተ ኢሳይያስ ምዕራፍ 40 አውጥተን ከቁጥር 1 እስከ 11 እና ከቁጥር 27 እስከ 31 ያለውን ክፍል አብረን እናነባለን። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ 11 እና ከዚያ ደግሞ ቁጥር 27 እስከ 31 አብረን እናነባለን። በጌታ ስም አነባለሁ። እንዲህ ይላል፣ አጽናኑ ህዝቤን አጽናኑ ይላል አምላካቸው። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁለት እጥፍ እንደተቀበለች ወደ እርሷ ጮሁ። የአዋጅ ነጋሪ ቃል፣ የእግዚአብሔርን መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ሸለቆው ሁሉ ከፍ ይላል፣ ተራራውና ኮረብታው ሁሉ ዝቅ ይላል፣ ጠማማውም ይቃናል፣ ስርጓጉጡም ሜዳ ይሆናል። የእግዚአብሔርም ክብር ይገለጣል፣ ሥጋ ለባሽም ሁሉ በአንድነት ያየዋል። የእግዚአብሔር አፍ ይህንን ተናግሯልና። ጩህ የሚል ሰው ቃል፣ ምን ብዬ ልጩህ አልኩ? ሥጋ ለባሽ ሁሉ ሳር ነው፣ ክብሩም ሁሉ እንደ ምድረ በዳ አበባ ነው። የእግዚአብሔር እስትንፋስ ይነፍስበታልና ሳሩ ይደርቃል፣ አበባውም ይረግፋል። በእውነት ሕዝቡ ሳር ነው፣ ሳሩ ይደርቃል፣ አበባው ይረግፋል። የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ። የምስራች የምትነግሪ ኢየሩሳሌም ሆይ ድምፅሽን በኃይል አንሺ፣ አንሺ አትፍሪ። ለይሁዳ ከተሞች እነሆ አምላካችሁ ብለሽ ንገሪ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል፣ ክንዱም ስለ እርሱ ይገዛል። እነሆ ዋጋው ከእርሱ ጋር ነው፣ ደመወዙም በፊቱ ነው። መንጋውን እንደ እረኛ ያሰማራል፣ ጠቦቶቹን በክንዱ ሰብስቦ በብብቱ ይሸከማል፣ የሚያጠቡትንም በቀስታ ይመራል። ቁጥር 27 ያዕቆብ ሆይ እስራኤል ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላክ ያልፋለች። ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድርም ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱን ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። አሜን። ጌታ እንዲያስተምረን አንተን ጸሎት እንጸልይ። ብሩክ አምላካችን እግዚአብሔር ሆይ ስለ ደግነትህ ብዛት እናመሰግንሃለን፣ ስለ ችሎታህ እናደንቅሃለን፣ እንገዛልሃለን። እግዚአብሔር ሆይ ስለ ቅርብነትህም እናመሰግንሃለን፣ እናመልክህማለን። ሐሳባችንን በሐሳብህ አሸንፈው። እግዚአብሔር ሆይ እቅዳችንን አንተ በእቅድህ ለውጠው። እግዚአብሔር ሆይ አቅማችንን በአንተ አቅም አድሰው። ደግሞ ጨለማችንን በቃለ ብርሃን አብራለን። ደስ እያለንም እንድንሄድ መንፈስህ ቃልህን ስንሰማ አቅምና ጉልበት ይሆነን። በኢየሱስ ክርስቶስ ስም ጸለይን፣ አሜን። የእግዚአብሔር ስም ብሩክ ይሁን። ይህንን የመጽሐፍ ቅዱስ ክፍል ብዙ ጊዜ አስቤዋለሁ። በዚህ ጥቂት ሳምንታት ውስጥ ግን ለእኔ በተለየ መንገድ መልእክት እየሆነኝ አግኝቼዋለሁ እና ያንን ነው የማካፍላቸው። እርግጥ ባለፈው ጊዜ ተናግሬ ሊሆን ይችላል፣ ከደገምኩት ይቅርታ ይደረግልኛል። አንድ ሰሞን አንድ ችግር ገጠመኝ። ችግሩ እኔ አላወቅኩትም። ያው ሁልጊዜም ሰው ችግር አለው፣ ግን አንዳንድ ጊዜ ሰው ችግሩን ራሱ አያውቀውም እና አላወቅኩትም። ምንድን ነው ችግሬ? ወይ የሄድኩ ሊሆን ይችላል ወይ እየሰበኩ ሊሆን ይችላል፣ ወይ ደግሞ ከክፍል ውስጥ ቁጭ ብዬ ሊሆን ይችላል፣ ወይ ያማከርኩ ሊሆን ይችላል። ብቻ በሆነ መንገድ ድንገት ኃይለኛ የልብ ትርታ ይሰማኝና መላ ሰውነቴን ማዘዝ ያቅተኛል። ይሄ አንዳንድ ጊዜ ነው፣ መቼ እንደሚሆን አላውቀው፣ ግን ይሆናል። እና የሆነ ረበሸኝ። እና ከዚያ በኋላ አንድ በጣም የምቀርባቸው የቤተክርስቲያናችን አባልና አገልጋይ የሆኑ ሲስተር አሉ። ኧረ ሲስተርዬ፣ እኔ እንደዚህ አይነት ስሜት እየተሰማኝ ተቸግሬ ያለሁ አልኳቸው። አይ ግድ የለም፣ አንድ የኛው የቅርብ ሰው ሐኪም ስላለ ወደዚያ ሄደ ብትመረመር ጥሩ ነው ቄሱ አለ። ምንድን ነው ስላቸው፣ አይ ግድ የለም እሳቸው ይነግሩሃል ብለው ነገሩኝና ወደ ሐኪሙ ጋር በልዩ ቀጠሮ ሄድኩ እና አገኘኋቸው። ሐኪሙ ኮስተር ያሉ ናቸው እና ስትሬቸር ላይ እዚህ ጋር እስኪ ልብስዎን ያውልቁና እዚህ ላይ ጋደም ይበሉ አሉኝ። ከዚያ የሚገርመው ነገር የእንጨት መዶሻ ይዘው ሐኪሙ ከውስጥ እግሬ ቋቋ ማድረግ ጀመሩ። ኖ እሱ ጋር አይደለም ችግሬ ልላቸው፣ ትንሽ አምልጦኝ ነበር። ከዚያ ቁርጭምጭምቴን ቋቋ። ደግሞ አንዳንዱ ሐኪም በጣም ሐኪም ነኝ ለማለት ይፈልጋል። ማለት በጣም ሐኪም ነኝ። እንግዲህ ይህን ስላችሁ የኔን ስሜት ነው የምነግራቸው። ከዚያ እያሉ ከዚያ ጉልበቴን ዶክተርስ እሱ ጋር አይደለም እያልኩ እኔ ልናገር እየፈለግኩ እሳቸው በእንጨት መዶሻ እየደበደቡ እስከ ላይ ደረሱ። ከዚያ ወይ ጉድ! አንዳንዱ ሐኪም ደግሞ እንደ በቃ በእርግጥ እንትን በአገር ቤት አማርኛ ያካብዳል ይባላል፣ ማለት በጣም ያጋለናል። እኔ ነኝ ያልኩት፣ እኔ ነኝ። ከዚያ እስኪ እባክዎ በጀርባው ደግሞ ይተኛል። በጀርባዬ እንደገና ተኛው። ያንኑ ነገር አምጥተው ቋ እያሉ ጨረሱ። ከኋላ እስከ ላይ ድረስ ጨርሻለሁ አሉኝ። እንዴት ጨረሱ? ልብሶን ይበሱ አሉኝ። ለበስኩና ቁጭ አልኩ። ከዚያ እንዲህ አሉኝ፣ ለመሆኑ ምንድን ነው የሚሰሩት አሉ። እኔ የወንጌል አስተማሪ ሰባኪ ነኝ አልኳቸው። እና ብዙ ሰብካለሁ ብዙ አስተምራለሁ አልኳቸው። እና እንዲህ አሉኝ፣ ችግሩ ልቦ ነው የጀመረውት ነው። መድኃኒት የለኝም እምነግረውት እወቁበት ብለው ዝም አሉ። እወቁበት ማለት ራስዎ የወቁበት፣ ምንም መድኃኒት የለውም አሉ። ለካ ችግሩ ልቤ ነው ማለት፣ ችግሩ ለካ የልቤ ችግር ነው። አውቃለሁ ችግሬን ግን አላውቅም። በእውነት ችግር እንዳለብኝ ገብቶኛል፣ ግን ችግሩ የልብ መሆኑ አልገባኝ። እና ከዚያ ምንድን ነው ስላቸው፣ አንዳንድ ጊዜ ስራ በጣም ሲደራረብ እና ጫና ሲበዛበት ልባችን አንዳንድ ጊዜ እንደሱ አይነት ስሜት ይኖረዋል። ስለዚህ አንዳንድ የስራ ክብደቶች ካሉበት እባክዎ ይቀንሱ፣ ይወቁበት አሉኝ። እውነታቸውን ነው። ከዚያ እኔ ማወቅኩበት፣ እግዚአብሔር ይመስገን እስካሁን ደህና ነኝ። ግን የሰው ሁሉ ችግር ልቡ ነው። የሰው ሁሉ ችግር የስራ መደራረብ የሚያመጣው የተፈጥሮ ስርዓቱ የማናጋቱ ነገር አንዱ ችግሩ ነው። ግን ከዚህ ውጭም እኮ በዕለታዊና በጋራና በግል ኑሯችን በመንፈሳዊና በማህበራዊ ህይወታችንም አንዱ ትልቁ አሳሳቢ ከባድ ነገር ልባችን ነው። ምክንያቱም ልባችን በብዙ ይፈለጋል። ማለት እኛም እንፈልገዋለን፣ አብሮን የሚኖር ሰው ይፈልገዋል፣ ከሁሉ በላይ እግዚአብሔርም ይፈልገዋል። ደግሞ በአንድ ቃል መቋጠር ይቻላል። ሁሉም ሚስጥር ጥቅልል ማድረግ ይቻላል። ሰው ልቡን ካልሰጠ እንዴት ይገኛል? ልቡን የማይሰጠን ሰው ከሆነ በሌላ በምን እናገኘዋለን? ሰውየው ልናገኘው አንችልም። ስለዚህ ሰው ልቡን ሲሰጠን ሁሉን ነገሩ እናገኘዋለን። ሰው ልቡን ሰጠ ማለት ሁሉን ህይወቱን ሰጠ ማለት ነው። ሰው ልቡን ደበቀ ማለት ሁሉን ነገር ለመስጠት አልፈለገም ማለት ነው። ስለዚህ ሁሉ ነገር ከልባችን ጋራ የተገናኘ ሆኖ እናገኘዋለን። ልባችንን በሰጠንበት ስፍራ ሁሉ ህይወት አለ፣ ደስታ አለ፣ ሰላም አለ፣ ረፍት አለ። ልባችንን በደበቅንበት ስፍራ ሁሉ ደግሞ ግልባጩ አለ ማለት ነው። ፍርሃቱ፣ ስጋቱ፣ ድንጋጤው አለ ማለት ነው። ልክ በዚያው መጠን በመንፈሳዊው ዓለም በልባችን ከእግዚአብሔር ጋር ስንስማማ መንፈሳዊ ነገራችን ደህና ይሆናል። በልባችን ከእግዚአብሔር ጋር ሳንስማማ መንፈሳዊ ነገራችን ሁሉ ይለወጣል። እንዲህ ነው ሚስጥሩ። እግዚአብሔር ከልባችን ጋር ነው ጉዳዩ። ሲሰራም ከልባችን ጋር ነው። እግዚአብሔር ምሕረት ሲያደርግም ከልባችን ጋር ነው። እግዚአብሔር ሲናገርም ከልባችን ጋር ነው። ሲመክረንም ከልባችን ጋር ነው። ሲያሳድገንም ከልባችን ጋር ነው። ሲገስጸንም ከልባችን ጋር ነው። ሲመክረንም ከልባችን ጋር ነው። እግዚአብሔር ልባችንን ይፈልገዋል። በዚህ ባነበብኩላችሁ የትንቢተ ኢሳይያስ ምዕራፍ 40 ክፍል መቼም የኢሳይያስን መጽሐፍ 66ቱ ምዕራፍ ጊዜ ወስዳችሁ ቤታችሁ ብትመለከቱ እንደ ሊቃውንቱ አገላለጥ በጣም ምዕራፉ 66 ምዕራፍ ያለው ቢሆንም የኢሳይያስ መልእክት በሶስት ዋና ዋና ጉዳይ ይከፈላል ብለው ይናገራሉ። ወደ ዝርዝሩ ላለመሄድ ነው። መልእክቶቹ ሶስት ጎራ ውስጥ ተከፍለዋል። አንደኛው ምዕራፍ 1 ከምዕራፍ 1 እስከ ምዕራፍ 39 ባለው በአብዛኛው ለሰማርያና ለይሁዳ እግዚአብሔር የተናገረው ለጎረቤት ሀገሮች መንግስታት የተናገረውን ነገር ነው የያዘው እና መልእክቱ በአብዛኛው ወዮ የሚል ቃል ነው። እግዚአብሔር በነገሮች ላይ ባለስልጣን ነው የሚል ሀሳብ ያለው ቃል ሆኖ ታገኛላችሁ። ከዚህ በኋላ ያለው ከምዕራፍ 40 ጀምሮ እስከ 55 ያለው ደግሞ ስለ ልብ የሚናገር ነው። ስለ መጽናናት የሚናገር ክፍል ነው። የሚገርም ነገር ነው። ስለ ሊመጣ ስላለው ስለ አዲሱ ስለ እግዚአብሔር ነገር እግዚአብሔር ሊሰራ ስላለው ለሕዝቡ ሊያደርግ ስላለው ስለ አዲስ ተስፋ የሚናገር ክፍል ሆኖ ታገኙታላችሁ። ምዕራፍ 55 ከ66 ሄዳችሁ ብትመለከቱ ደግሞ እግዚአብሔር ስለ ወደፊቱ ዘመን ወደፊት ሊያደርገው ስላለው ነገር የሚናገር ክፍል ሆኖ ነው የምታገኙት እና ያነበብነው ክፍል ያለው በሁለተኛው ክፍል ላይ ነው። ይሄ ሁለተኛው ክፍል ታሪኩ አስገራሚ ታሪክ ነው። የመጽሐፍ ቅዱስ አዋቂዎች ሲነግሩን ይሄ ምዕራፍ 40 እስከ ምዕራፍ 55 ያለው ክፍል እግዚአብሔር በምድር ላይ አንድ ስራ እየሰራ ያለበት ጊዜ ነበረ። ይሄ ባቢሎን የተባለው አስጨናቂው መንግስት የወረደበትና እግዚአብሔር ሌላ ደግሞ ባቢሎን የሚቀጣ ምርኮኞችን ነፃ የሚያደርግ አዲስን የእግዚአብሔርን አጀንዳ የሚያስፈጽም አዲስ መንግስት በዓለም ላይ እንዲመጣ እግዚአብሔር ስራ እየሰራበት ያለ ጊዜ ነው። ናቡከደነጾርን ቀጥቶ የፋርስና የሜዶን መንግስት መሪ የሆነውን ቂሮስን ያስነሳበት ዘመን ነው። እግዚአብሔር ቂሮስን ያስነሳበትን ያንን የእግዚአብሔርን ሀሳብ ሄዳችሁ እዝራ ምዕራፍ 1 ከቁጥር 1 እስከ 3 ማየት ይቻላል። እግዚአብሔር መንፈሴን አስነስቶታል ብሎ ይናገራል። እግዚአብሔር ቤቱን እንድሰራ መንፈሴን አስነሳ ብሎ ራሱ ቂሮስ ይናገራል። እግዚአብሔር የዓለማዊውን አረማዊውን የማያውቀውን ማለት እግዚአብሔር የማያውቀውን ከእግዚአብሔር ጋር የጋራ ጉዳይ የሌለውን የቃል ኪዳን ትስስር የሌለውን ያንን መሪ አንስቶ ግን የፈቃዱ መገለጫ ሲያደርገው እናያለን። እግዚአብሔር አስነስቶኛል ብሎ የተናገረበት ያ ዘመን እንደሆነ ታሪክ አዋቂዎች ይነግሩናል። እና እግዚአብሔር ስራ ላይ ነው። እግዚአብሔር ለይሁዳ ስራ እየሰራ ነው። አስጨናቂው የባቢሎን ዘመን እያበቃ እያከተመ፣ አሁን ደግሞ የነፃነቱ ዘመን እየመጣ ያለበት ጊዜ ላይ ነው። ይህንን ነበረ ምዕራፍ 40 የሚያውጀው። ምዕራፍ 40 የሚናገረው እግዚአብሔር በስራ ላይ ነው። የማይታየው እግዚአብሔር ስራ እየሰራ ነው። የማይታየው እግዚአብሔር ስለ ሕዝቡ አንድ አስደናቂ ነገር እያደረገ ነው የሚል ቃል የያዘ መልእክት ነው ሲናገር የነበረው። ይሄ የእግዚአብሔር በእግዚአብሔር በኩል ያለው ነገር እንደዚህ ቢመስልም ቅድም እንዳልኳችሁ በይሁዳ ሕዝብ ልብ ውስጥ ግን የነበረው ሐሳብ እንደሱ አይደለም። በልባቸው ከእግዚአብሔር ጋር አልነበሩ። በልባቸው ሌላ ጥልቅ መንፈሳዊ ጉዳት ላይ ነበሩ። በልባቸው ሌላ እግዚአብሔር የማያስደስት ሌላ የህይወት አቋም ላይ ነበሩ። እና እግዚአብሔር ያንን ልብ መፈለጉን ያንን የህዝቡን ልብ እንዲስተካከል መፈለጉን አንስቶ ነው ምዕራፍ 40 የሚናገረው። የእግዚአብሔር ህዝብ እግዚአብሔር በስራ ላይ ባለበት ጊዜ የእግዚአብሔር ህዝብ ልቡ ከእግዚአብሔር ጋር ያልሆነበት ጊዜ ነው። እግዚአብሔር አስደናቂ ነገር ሊሰራ ስራ የጀመረበት ጊዜ ነው። ግን ደግሞ የእግዚአብሔር ህዝብ እግዚአብሔር አለልኝ፣ ይደርስልኛል፣ ይሰራልኛል፣ ያደርግልኛል፣ እግዚአብሔር ልመናዬን ይሰማል የሚል የተዘጋጀና የሚጠብቅ ልብ ሳይሆን ከዚያ የራቀ ልብ የያዘበት ጊዜ ነው። ስለዚህ በእግዚአብሔርና በህዝቡ መካከል በልብ ምክንያት እግዚአብሔር ቅሬታ ነበረው። በልቡ ምክንያት እግዚአብሔር ለይሁዳ የሚከተለውን መልእክት የተናገረበት ጊዜ ነው። እና በይሁዳ ህዝብ ህይወት ውስጥ ልባቸው መቸገሩን የሚናገሩ አንድ ሶስት ሐሳቦችን ከዚህ ክፍል አብረን እንድንመለከት ፈልጋለሁ። ልባችን ከእግዚአብሔር ጋር ሳይሆን ሲቀር በህይወታችንና በኑሯችን ውስጥ ብቻም ሳይሆን በገዛ የግል ህይወታችን የሚሆነውን ነገር ከይሁዳ ህዝብ ህይወት ውስጥ ጥቂት ማየት እንችላለን። እግዚአብሔር እንዲህ አለ። ይሄ ምዕራፍ 40 ከቁጥር 1 ላይ ያለው ቃል ብትወስዱ አጽናኑ፣ ህዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ተናገሩ፣ የአዋጅ ነጋሪ ቃል፣ የሚጮሰው ቃል የሚሉ ትልልቅ ቃላቶችን እዚያ ውስጥ እናገኛለን። እና እነዚህ ቃላቶች የሚነግሩን የሚገርም ነገር ነው። እግዚአብሔር በሰማያዊ ዓለም ከአገልጋዮቹ ጋር የተነጋገረው ንግግር ነው ይላሉ የመጽሐፍ ቅዱስ አዋቂዎች። በሰማይ እግዚአብሔር ስለ ህዝቡ እየተነጋገረ ነው። በህዝቡ ህይወት ውስጥ ያለውን ድካም ያየ እግዚአብሔር፣ በምድር ላይ የደከመ ልብ ያለውን ህዝብ ያየ እግዚአብሔር፣ በምድር ላይ የተሸነፈ የተማረከ ልብ የያዘውን ህዝብ ያየ እግዚአብሔር በሰማይ ስለዚያ ህዝብ እየተነጋገረ መሆኑን ይናገራል። አንዳንድ ጊዜ በህይወታችን የማናውቀው ነገር ይሄ ነው። እኛ በምድር ላይ ያለው ህይወታችን በሰማይ በእግዚአብሔር ዘንድ የታሰበ የሚታይ እግዚአብሔር የሚያነሳው አድርገን ማሰብ የምንቸገርበት ጊዜ በጣም ብዙ ጊዜ ነው። ግን እግዚአብሔር በቃሉ እንዲህ አለ፣ ህዝቤን እባካችሁ አጽናኑ፣ ይሄ ጊዜ የመጽናናት ጊዜ ነው ለህዝቤ ብሎ እግዚአብሔር በሰማይ ከአገልጋዮቹ ጋር ይነጋገራል። ልክ ኢሳይያስ ምዕራፍ 6 ላይ እንዳለው እግዚአብሔር በሰማይ በመንፈሳዊ ዓለም ከኢሳይያስ ጋር እንደተነጋገረው አይነት ነገር በኢሳይያስ ምዕራፍ 40 ላይ ደግሞ እንደሱ አይነት ነገር ይናገራል። አሁን ህዝቤ የሚጽናናበት ጊዜ ነው፣ ባካቸው አጽናኑ ብሎ ይናገራል። ምክንያቱም የህዝብ ልብ ከእግዚአብሔር ጋር አልነበረም። እግዚአብሔር ስለ ህዝቡ ሲያስብ፣ ህዝቡ እግዚአብሔርን ማሰብ ያቆመበት ጊዜ ነው። እግዚአብሔር እንዲህ አለ። በህዝቡ ህይወት ውስጥ ያለውን የደከመ ልብ ሲናገር እንዲህ አለ፣ አጽናኑ ይልና ያ የደከመውን ልብ እግዚአብሔር ሲናገር እንዲህ ብሎ ነው የሚናገረው፣ ለኢየሩሳሌም ልብ ተናገሩ የሚል ቃል ነው የሚናገረው። አሁን ጊዜው ለኢየሩሳሌም ልብ የመናገሪያ ጊዜ ነው። አሁን የኢየሩሳሌም ልብ መስማት የሚገባው መለኮታዊ መልእክት አለ፣ መስማት የሚገባው ሰማያዊ ድምፅ አለ። እባካችሁ ይሄንን ድምፅ ለዚያ ልብ ተናገሩ። እባካችሁ ይሄ የተጎዳ ልብ ነው፣ የተሰበረ ልብ ነው፣ ያዘነ ልብ ነው። ተናገሩ ተናገሩ። ህዝብ በልቡ ጤነኛ አይደለም። ህዝብ የደከመ ልብ ነው ያለው። ህዝብ ያልተረጋጋ ልብ ነው ያለው። ህዝብ የባከነ ልብ ነው ያለው። ህዝብ ያልተሰበሰበ ህዝብ ነው ያለው። ስለዚህ አለ እግዚአብሔር፣ ስለዚህ አሁን ጊዜው ለዚህ ልብ የመናገር ጊዜ ነው ብሎ ተናገረ። ልቧ የእግዚአብሔር ድምፅ የሚያስፈልግበት ጊዜ ነው። ልቧ የእግዚአብሔርን ድምፅ መስማት የተገባበት ጊዜ ነው። ምክንያቱም ኢየሩሳሌም ያለችበት የተስፋ መቁረጥ ጊዜ ነው። እግዚአብሔር እየሰራ ያለውን ነገር ማየት ያልቻለችበት ጊዜ ነው። እግዚአብሔር እንዲህ አለ፣ ለልቧ የምትናገሩበት አዋጅ የምታውጁበት ምክንያት ይሄ ነው ብሎ ተናገረ። እንዲህ አለ እግዚአብሔር፣ እግዚአብሔር ስም ብሩክ ይሁን። ምን አለ? የተቀጠረችበት ወራት ተፈጸመ። ንገሩ፣ እንዴት ደስ የሚል ነገር ነው! ያ የፍዳ ዓመት፣ ያ ሰባ ዓመት ምን ሆነ አለ እግዚአብሔር? ተፈጸመ። ንገሩ፣ ተፈጽሟል አለ እግዚአብሔር። በሰማይ እግዚአብሔር እንዲህ አለ፣ ተፈጽሟል። በመጽሐፍ ቅዱስ ንግግር ይሄ ኢየሩሳሌም የተቀጠረችበት ሰባ ዓመት የምርኮ ዘመን ማለቁን በውል በታሪክ በጥንቃቄ መርምሮ አግኝቶ በእግዚአብሔር ፊት ለንስሐና ለምስጋና የበቃ አንድ ሰው ብቻ ነው፣ ዳንኤል ነቢዩ ብቻ ነው። እሱ ብቻ ነው በታሪክ ውስጥ የተመዘገበለት። ግን ይሁዳ እንደ ሕዝብ እንደ አገር የእግዚአብሔር ምሕረት ሲመጣ የተቀጠረችበት ወራት ማለቁ ሲደርስ የሕዝብ ልብ ግን ከእግዚአብሔር ጋር አልነበረም። አንዳንድ ጊዜ በሕይወታችን እንዲህ ነው የሚሆነው። የእግዚአብሔር ምሕረት ወደኛ ሊቀርብ፣ የእግዚአብሔር ጉብኝት ወደኛ ሊቀርብ አፋፍ ላይ ስንደርስ የእኛ ልብ ሌላ ምዕራፍ ላይ ይሆናል። እጅግ የተጎዳሁበት ጊዜ ነው እና ጉዳቴን በሰው አቅም ልችለው አንድ ዓመት ሞከርኩት። ቀጥዬም አንድ ዓመት ከስድስት ወር ታገስኩ። ቀጥዬም ሁለት ዓመት ታገስኩ። ሁለተኛው ዓመት መጨረሻ ላይ ግን ሰዋዊው አቅሜ ደከመ። መጸለይም አቃተኝ። እየሆኑ ያሉ ነገሮችም ራሳቸው ከአቅሜ በላይ የሆኑ ሄዱ እና እንዲህ ሆነ። የኔ አቅም ማጣት በጣም ስለበዛ ውስጤ ወደ አንድ አቅጣጫ እያሳየኝ ነው። ውስጤ የገባው ምሬቴ ወደ አንድ ወደማልፈልገው አቅጣጫ እየመራኝ ነው። እኔ እግዚአብሔር ሰው ነኝ፣ ጌታን ለአገልግሎት የጠራኝ ሰው ነኝ፣ ደግሞ እግዚአብሔርም ያከበረኝ ሰው ነኝ። ግን በዚህ መንገድ መጽናት እንዳልችል እግዚአብሔር ማለት ጊዜው ፈተና ያመጣበት ጊዜ ነው እና በጣም ብዙ ጉዳት ያሳለፍኩበት ጊዜ ስለሆነ ምሬቴ እንዲህ አደረገኝ። አንድ ሀሳብ እንዳስብ አደረገኝ። ጌታ ሆይ አልኩት፣ በጌታ ፊት ነው የምናገረው፣ እኔ እንደሆንኩ አገልጋይህ ነኝ። እነዚህ የሆኑ ነገሮች ሁሉ ልታገሳቸው ሞክሬያለሁ፣ ግን ከአቅሜ በላይ ናቸው። ሳይ ደግሞ የሚራራም የሚረዳም የለም። እግዚአብሔር ሆይ ከዚህም በላይ አሁን የማየው ሰዎች ሆን ብለው የሰው ሕይወት፣ የሰው ትዳር፣ የሰው አገልግሎት፣ የሰው ክብር ብሎም የሰው ማንነት እንዲጎዳ ይፈልጋሉ። ስለዚህ ጌታ ሆይ እንደ ሰው ይህንን የመታገስ አቅም የለኝም። ሰዎች በዚህ ሁሉ እርምጃ ተግተው እንደተነሱ እኔም እንደ ሰው እነሳለሁ። ስለዚህ ሰዎች ላለመኖሬ ምክንያት እና አቅምና ስልጣናቸው እንደተጠቀሙ ጌታ ሆይ እኔም ደግሞ እንደ ሰው እነዚህ ሰዎች በህይወት እንዲኖሩ አልፈቅድም አልኩ። እግዚአብሔር ምስክሬ ነው። ይሄ ምድራዊና ስጋዊ ደግሞም ሌላዊ ግልጠት ነው፣ የእግዜር አይደለም። የሰው ልብ ሲሰበር ሲጎዳ የእግዚአብሔርን ጊዜ ማሰብ አይችልም። እና ይሄንን ሳስብ የሚገርማችሁ ነገር የምፈልጋቸውን ሰዎች ሁሉ በማልፈልገው ግን በሚመች ጊዜ ላይ ያገናኘኝ ጀመር። እግዜር ሳይሆን ሌላው እሱ እንዲህ ያደርጋል። ከእግዜር መንገድ ለማስወጣት የደከመ ልብ ሲያገኝ እንዲህ ያደርጋል። እና እንዲህ ይላል፣ የማገኛቸውን ሰዎች ሳገኛቸው የሴከንድ ጉዳይ ምናልባት የቀናት ጉዳይ ነው ይላል ልቤ፣ የቀናት ጉዳይ ነው። አንኖርም፣ እናንተም አትኖሩም፣ እኔም አልኖርም። የእግዚአብሔርን ሀሳብ አላወቅኩትም፣ ግን ልቤ ያለው የሰው ሀሳብ፣ የሰው ሀሳብ፣ የኑሮ ሀሳብ፣ የትግል ሀሳብ ነው። አንድ ጠዋት ወደ ከተማ ሻይ ሊጋብዙኝ የመጡ ከጎረቤት ያደሩ አገልጋዮች በእኔ ቤት ድንገት መጡና ቄሳችን ወደ ከተማ እንሄድ አሉኝ። እና ደግሞ ከእነሱ መካከል አንዱ ሰው እኔ ቤት እንዲመጣ አልፈልግም ነብይ ስለሆነ እና በሱ ምክንያት ደግሞ ሁለት ዓመት መከራዬን አይቻለሁ፣ እግዚአብሔር በሱ ተናግሮኝ አልተፈጸመም። እና ሰውየው ትንቢቱ እውነተኛ ነው፣ ይሰራል አውቃለሁ፣ ግን ጠልቼዋለሁ፣ ልቤ ድክም ስላለ አሁን የምናገረው ስለ ልብ ድካም ነው። እና እንዲህ ሆነ፣ ወደ እኔ ቤት መጣ። አውቃለሁ ሰውየው ልማዱን አውቃለሁ ህይወቱን አውቃለሁና ቤት መጣና ቄሳችን ከተማ ላይ ሻይን ጠጣ አለኝ። እሺ ብዬ ቶሎ ቁጭ እንዳይሉን ጸልይ እንዳይል ልቤ ሌላ እያሰበ ስለሆነ ደግሞ ሌላ እንዳይተነብይ ብዬ እኔ ወጣሁ። እግዚአብሔር ምስክሬ ነው፣ ውጥን አልኩና ከዚያ እንዲህ አለኝ፣ ጸልይንን ሂድ አለኝ። አይ ይህን ነው የማልፈልገው ብዬ እንዲህ አልኩ፣ ግብት አልኩና የደከመ ልብ የሚሆነውን ህይወት ነው የምነግራችሁ። የታከተ አቅም ያጣ ልብ፣ እግዚአብሔር የሚሰራውን ነገር ማወቅ ያቃተው ልብ መንፈሳዊ ልብ እኮ ማለት ነው። የሰው ልብ እኮ ማለት ነው። ሲደክም እንዲህ ነው የሚሆነው። ገባሁና በውስጤ እንዲህ አልኩ፣ ለእኔ አንዳች ነገር አንዳች ትንቢት ልሰማ አልፈልግም። ግን እግዚአብሔር ሆይ መናገር ከፈለግ ለሁሉም ተናገር፣ እኔ ጋር ግን እንዳትናገረኝ፣ በተለይ በዚህ ሰው እንዳትናገረኝ አልኩና እንዳትናገረኝ በሚል ገጽታ እጅና እጄን አጣጥፌ ግንባሬን ክስክስ አድርጌ አልሰማህም የሚል ገጽታ ያሳየሁት። ምክንያቱም አንዳንድ ነቢያት የሚተነብዩት ግንባር አይተው ነው ስለሚባል አላቅም፣ እኔ ሲባል ነው የሰማሁት ከትህትና ጋር። ስለዚህ ግንባሬን ክስክስ አደረኩ። አጠገብ ላለው አንድ ወንድም ተነበየለት፣ ሞቅ ያለ ትንቢት ነው። ያ ሁሉ ተፈጽሞ አሁን እዚሁ ሀገር አለ ሰውየው። እግዚአብሔር በሞቀ ቃል ባረከው። የሞቀ ነገር ላይ ነው ያለው። ቀጥሎ የኔን አማች አለው በሞቀ ነገር። እሱም አለ ታጋይ ነበር በሀሳቡ ልቡን ለጌታ የማይሰጥ አሸነፈውና ጌታ አሁን ትጉህ የጌታ ሰው ሆኗል። ቀጥሎ ወደ እኔ መጣ። ይህን ነው የማልፈልገው። ውስጤ ይል የነበረው እንድጠፋ የፈለጉ ከሆነ አጠፋቸዋለሁ የምላቸው ሰዎችን ያስበ አእምሮና ልብ ነበር የነበረኝ። ጌታ እንዲህ ይልሃል ቄሱ አለኝ፣ የነሐስ መቀርቀሪያው ተሰበረ ይልሃል ጌታ አለኝ። ዝም አልሞቀኝ አይደምቀኝ፣ እሽም የለ እምቢም የለ፣ እሰይም የለ እምቢም የለ፣ ዝም። ውስጤ ያለው ሌላ ነገር ነው። እግዚአብሔር አንድ በጎ ነገር ሲሰራ፣ እግዚአብሔር አንድ በጎ ነገር በሰው ውስጥ ሊያደርግ ሲል የሰው ልብ በቦታው የለም። እሱን ነው ከእስራኤል ሕይወት የምንረዳው። የሚናገረውን ትንቢት ተንብዮ ጨረሰ። ሄን ከተማ ሻይ ጠጣን፣ ምንም አልተባባልንም። ከዚያ በሚቀጥለው ሳምንት ስልክ ተደወለና አሁን ከማገለግልበት ማህበር እንፈልግሃለን አሉኝ። እና ለምን ማለት ፈለጉኝ። ሄድኩ። ከዚህ ቀን ጀምሮ የእኛ አገልጋይ ሆነ ተጠርተሃል የሚል ደብዳቤ ያው ብለው ሰጡኝ። የሚገርም ነገር ነው። በጣም ብዙ ታሪክ አለው። ተቀብዬ ደብዳቤውን አልሞቀኝ አይደምቀኝ፣ ሀሌሉያም አላልኩ፣ እሰይም አላልኩ፣ አሜንም አላልኩ፣ ምንም አልመሰለኝ፣ ምንም ምንም። ምክንያቱም ልቤ የተጎዳ ስለሆነ ወደ ቤት አመጣሁና ለባለቤት የሰጣት የተከራይንበት ቤት ቆርቆሮ አጥራለሁ። እሷ ደብዳቤውን ዞረች። እሷ ምን ልል ያሰኛል? አሁን ምንድን ነው ልል የሚያሰኝ? ማለት አልቻልኩም፣ የለኝማ። የደከመ የተዘረፈ ልብ ነው። እግዚአብሔር እየሰራ እያለ እንኳ እግዚአብሔር የሚሰራውን ነገር የማይገነዘብ ልብ፣ የደከመ ልብ የሚሆንበት ጊዜ አለ። ያ እግዚአብሔር እንዲህ አለ ለእስራኤል፣ እዚህ አሶር እኮ ተነስቷል፣ ማለት ቂሮስ እኮ ተነስቷል፣ ጊዜው ጫፍ ላይ ነው ያለው፣ ወራት እኮ አበቃ ብሎ ሲናገር እስራኤል በዚያ ልብ ውስጥ የለም፣ በዚያ ልብ ውስጥ የለም። እግዚአብሔር እንዲህ ብሎ ቀጥሎ ተናገረ፣ እንዴ ስላለመታዘዝሽ እኮ ሁለት እጥፍ ነው እኮ የተቀበልሽ፣ ሁለት እጥፍ። እኔ እኮ ሁለት እጥፍ ነው እኮ የቀጣሁሽ። እሱ እኮ በቃ አሁን እኮ በቃ አልኩ አለ እግዚአብሔር። በቃ የምህረት ዘመን መጣ አልኩኝ ብሎ እግዚአብሔር ተናገረ። ግን እስራኤል ልቧ በዚህ አልነበረም። የሚገርም ነገር ነው። እግዚአብሔር እንዲህ ብሎ ቀጥሎ ተናገረ፣ አሁን እግዚአብሔር የሚመጣበት መንገድ ይጠረግ። እግዚአብሔር ሊመጣ ነው። እግዚአብሔር ስራ እየሰራ ሊገለጥ ነው። በዙ መካከል ሊያልፍ ነው። አሁን እናንተ ናችሁ መንገድ መጥረግ ያለባችሁ። እናንተ ናችሁ ውስጣችሁ ማዘጋጀት ያለባችሁ። እግዚአብሔር ሊመጣ ነው። እግዚአብሔር በኃይል ሊመጣ ነው የሚል ቃል የእግዚአብሔር ቃል ተናገረ። የእግዚአብሔር ክብር ሊገለጥ ነው እና ሰዎች ሁሉ በአንድነት ያዩታል። እግዚአብሔር ሥራ ላይ ነው። ከመንፈሳዊ ዓለም ሰራዊቶቹ ጋር መነጋገር ብቻ አይደለም፣ እግዚአብሔር በታሪክም ኃይል እየተራመደ ሊመጣ ነው። እግዚአብሔር በሰዎች መካከል ሊገለጥ ነው። ተዘጋጁ የሚል ቃል ተናገረ። ግን እስራኤል ይሁዳ ልቧ ግን እንደደከመ ነው። እና እግዚአብሔር እንዲህ አለ። ይህን የደከመ ሕይወት ሲናገር እንዲህ ብሎ ተናገረ። ጩህ፣ ኧረ ጩህ፣ በደንብ ጩህ፣ በደንብ ተናገር። በጣም መጮህ ያለበት ጉዳይ አለ። ምንድን ነው እሱ? ስጋ ለባሽ ሁሉ ሳር ነው፣ ክብርም ሁሉ እንደ ሳር እንደ ምድረ በዳ አበባ ነው እና ይልና መጽሐፍ ቅዱሳን ደስ የሚል ቃል ይናገራል። ህዝቡ ሁሉ ሳር ነው። ተመልከቱ፣ የሰው ድካም እግዚአብሔር እንጂ ብርቱ የሰው ልብ እንደሆነ ልክ እንደ ሳር ነው። ንፋስ ሲነፍስበት ምን ይሆናል? ይደርቃል። ንፋስ ሲነፍስበት ይደርቃል። የሚጸናው የሚያቆመው የአምላካችን የእግዚአብሔር ቃል ነው እንጂ ህዝቡ ሁሉ እንደ ሳር ነው። የተወለገ ነው፣ የተወለገ ነው። እግዚአብሔር እንዲህ ብሎ ተናገረ። የለም በሰማይ ሰራዊት ከአገልጋዮቹ ጋር መነጋገር ብቻም ሳይሆን፣ የለም አሁን ደግሞ እንዲህ ብላችሁ ተናገሩ፣ እግዚአብሔር እዚህ አለ ብላችሁ ተናገሩ። ቁጥር 9 ላይ ድምፅሽን አንሺ፣ አንሺ፣ አትፍሪ ለይሁዳ ከተሞች፣ እነሆ አምላካቸው። እናንተ ከተሞች፣ በከተማ የምትኖሩ ሰዎች፣ ታላላቆች፣ ኃያላን፣ ደካሞች፣ ብርቶች፣ ያዘናችሁ፣ የተጎዳችሁ፣ የተሰደዳችሁ፣ የተሰደባችሁ፣ እናንተ የተናቃችሁ ስሙ፣ እግዚአብሔር እዚህ አለ፣ እግዚአብሔር እዚህ አለ፣ እየመጣ ነው ብላችሁ ንገሩ ብሎ እግዚአብሔር ሲናገር፣ ግን የህዝብ ልብ የደከመ ነው እና ከባቢሎን ምርኮ ከዚያ ዘመን አስፈሪነት የተነሳ ከዚያ መራራ መንገድ የተነሳ ከዚያ መራራ ጽዋ የተነሳ እግዚአብሔር አሁን ጊዜ ያመጣል። እግዚአብሔር ለእኛ አዲስ ነገር ይሰራል። እግዚአብሔር ለእኛ በስራ ላይ ነው። እግዚአብሔር ስለኛ ይተጋል የሚል አንድም ልብ ያለው ሰው አልተገኘም። እግዚአብሔር የህዝብን ልብ መድከሙን በጥያቄ ነው ያስቀመጠው። ከምዕራፍ 40 ቁጥር 12 ጀምራችሁ እስከ 25 ባለው 13 ቁጥሮች ውስጥ እግዚአብሔር አንድ ጥያቄ አንስቶ ይናገራል። ለደከመ ህዝብ እግዚአብሔር ጥያቄ አንስቶ ይናገራል እና ጥያቄ በማንሳቱ የህዝብ ልብ እንዴት እንደደከመ እግዚአብሔር አብሮ ያሳያል። እንዲህ ብሎ ይናገራል። ጥቂቶቹን ላንብባቸው። የህዝብ ልብ እንዲህ ብሎ ነው እግዚአብሔር የህዝብን ልብ ሲያይ እንዲህ ነው የጠየቀው። ውሆችን በፍኙ የሰፈረ ሰማይን በስንዝር የለካ የምድርን አፈር በመስፈሪያ ሰብስቦ የያዘ ተራሮችን በሚዛን ኮረብቶችንም በሚዛን የመዘነ ማን ነው? እናንተ ይሁዳ ሰዎች ማን ነው ይሄ ችሎታ ያለው? እንዲህ አይነት አቅም ያለው ማን ነው? ምክንያቱም የህዝብ ልብ ከእግዚአብሔር ይልቅ የባቢሎን አማልክት ልቡን አማለውታል። እግዚአብሔር እንደተሸነፈ በእነሱ እንደተዋረደ እና እጅ እንደሰጠ እስራኤልን ማሳልፎ እንደሰጠ ታሪክ እንደማይለወጥ አድርገው አስበዋልና እግዚአብሔር እንዲህ ብሎ ተናገረ። ልባችሁ እንደሱ አሰበ? አዎ። ግን እንዲህ አይነት ችሎታ ያለው ማን ነው? ቁጥር 13 የእግዚአብሔርስ መንፈስ የያዘ ወይስ አማካሪ ሆኖ ያስተማረው ማን ነው? ወይስ ከማን ጋር ተመካከረ? ወይስ ማን መከረው? የፍርድን መንገድ ማን አስተማረው? እውቀትንስ ማን አስተማረው? የማስተዋልስን መንገድ ማን አሳየው? እግዚአብሔርን ማን ነው የሚመክረው? እግዚአብሔርን ማን ነው የሚተቸው? እግዚአብሔርን ማን ነው የሚጠይቀው? እግዚአብሔርን ማን ነው አቅጣጫ የሚያሳየው? ማን ነው በዚህ መንገድ ሂድ የሚለው? ማንም አይለው። ግን ይሄንን እግዚአብሔርን የሚጠብቅ ልብ አልነበራቸው። እግዚአብሔር ያንን የህዝብ ልብ መድከምን ደግሞ ቁጥር 15 ላይ እንዲህ አድርጎ ያያይዘዋል። ያው የይሁዳ ህዝብ ልብ የደከመው ባቢሎን ኃይለኛ፣ እግዚአብሔር ተሸናፊ፣ ኢየሩሳሌም ተሸናፊ፣ ባቢሎን አሸናፊ አርገው አይደለም ያዩት። እና እግዚአብሔር አንዳንድ ዘመን ተሸናፊ የሚሆንበት ጊዜ አለ፣ ዝም የሚልበት ጊዜ አለ ብለው ነው ያሰቡት። እና እግዚአብሔር እንዲህ አለ፣ አህዛብስ በገንቦ እንዳለች ጠብታ ናቸው፣ በሚዛን እንዳለ ትንሽ ትቢያ ተቆጥረዋል። እነሆ ደሴቶችን እንደ ቀላል ነገር ያነሳል፣ ሊባኖስን ለማንደጃ እንስሶቿም ለመቃጠል መስዋዕት አይበቁም። አህዛብ በፊቱ እንዳልነበሩ ናቸው፣ ከምናምን እንደሚያንሱ እንደ ከንቱ ነገር ይቆጥራቸዋል። እንዲህ ነው እግዚአብሔር ነገስታትን የሚያየው ብሎ ተናገረ። የእናንተ ልብ እንጂ አክብዶ የሚያየው እግዚአብሔር ነገስታትን ሲያያቸው፣ ሀያላንን ሲያያቸው እንደ ምናምን ነው የሚያያቸው። እና እግዚአብሔርን ከማን ጋር ታመሳስሉታላቸው ብሎ እግዚአብሔር ይጠይቃል። እና የሰው ልብ ሲደክም ሁለተኛ የሚጠራጠረው እግዚአብሔርን ነው። የእግዚአብሔርን ችሎታ፣ የእግዚአብሔርን ታሪክ ሰሪነት ይጠራጠራል። ሶስተኛ በይሁዳ ሕዝብ ሕይወት የተገኘው ሌላው የልብ ችግር ቅድም ያነበብነው ቁጥር 27 ላይ ያለ ቃል ነው። እግዚአብሔር አያይም አይሰማም፣ እግዚአብሔር ረስቶኛል ትቶኛል የሚል ጥያቄ በሰው ልብ ውስጥ ይፈጠራል። እርግጥ ነው እግዚአብሔር እንዲህ ብሎ ተናገረ፣ ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላክ ያልፋለች፣ ለምን ትላለህ? ለምንስ እንዲህ ትናገራለህ? ብሎ እግዚአብሔር የደከመ ልብ የሚናገረውን ንግግር ይናገራል። እርግጥ ነው ሰው በጣም ተስፋ ሲቆርጥ እግዚአብሔር አያየኝም ነው የሚለው። ልክ ነው። እግዚአብሔር አይሰማኝም ነው የሚለው። እግዚአብሔር አይፈርድም ነው የሚለው። እግዚአብሔር በዚህ ጉዳይ ላይ አያገባውም ነው የሚለው። እግዚአብሔር ቢያገባውም ለእኔ አያገባም ብሎ ነው የሚያስበው። እግዚአብሔር ይህን ያህል ጥቃቅን ነገር ውስጥ አይገባም ብሎ ነው የሚያስበው። እግዚአብሔር በዚህ በኩል ደግሞ አይፈርድም ብሎ ነው የሚያስበው። ስለ እግዚአብሔር ችሎታ ሰው ብዙ ይጠራጠራል። እና እግዚአብሔር እንዲህ አለ፣ እንዴት እናገራለህ እንዴት እናገራለህ ብሎ እግዚአብሔር የደከመውን ልብ ሲመክር እናያለን። አሁን መጽሐፍ ቅዱስ ወደሚናገረው ወደ ሁለተኛው ሀሳብ ላምጣችሁ። የሰው ልብ ሲደክም እንደዚህ ከሆነ እግዚአብሔር የደከመ ልብን እንዴት ነው የሚያጽናናው? ተስፋ የቆረጠ ልብን እንዴት ነው የሚደግፈው? መጽሐፍ ቅዱስ ስለዚህ ምንድን ነው የሚናገረው? እዚህ ክፍል ላይ በጣም አስደናቂ ነገሮች አሉ። እኔ ይሄንን ክፍል ሳስብ ሰፋ አድርገን እንድናይ ስለምፈልግ ዛሬ አንድ ነገር ላይ ብቻ ነው የምናገረው። ጌታ ፍቅ የሚቀጥለው ሳምንት ቀሪዎቹን ነገሮች አነሳቸዋለሁ። እግዚአብሔር እንዲህ አለ፣ አላወክምን? አልሰማህምን? በጣም እጅግ ደስ ከሚሉኝ ቃላቶች ውስጥ ሀሳቦች ውስጥ ይሄ ቃል እንዴት እንደምገልጽላችሁ አላቅም። እግዚአብሔር እንዲህ ብሎ ተናገረ፣ ለምን ልብህ ደከመ? ለምን አጉረመረምክ? ለምን ተሸናፊነት ተሰማህ? ለምን እግዚአብሔር አያይም አልክ? ብሎ እግዚአብሔር ለደካማው ልብ ሲናገር እንዲህ አለ፣ አላወክም? አልሰማህም? እግዚአብሔር የዘላለም አምላክ ነው። እግዚአብሔር ስም ብሩክ ይሆን። እግዚአብሔር የምን አምላክ ነው? የዘላለም አምላክ ነው። እንዲህ የጮከው፣ እንዲህ ልብህ የተጎዳው፣ እንዲህ የተሰበርከው 70 ዓመት መከራ ስላየህ ነው ማለት 70 ዓመት ያውም የተቀጠረ እንዲሁ ዝግ ቢሆን ምን ትሆን ነበር? ያውም የተቀጠረ በቃ 70 ዓመት ሲያልቅ ጎበኛችኋለሁ፣ ተስፋ ልሰጣችሁ ነው፣ ብትሄዱ ደግሞ ይሻላችኋል ብዬም ተናግሬያችሁ ነው። ያችሁ የነገርኳችሁ፣ ያችሁ የፈቀድኳት፣ ያችሁ መንገድ ናት የከበደቻችሁ እና አሁን እዚያችሁ መንገድ ላይ ሆናችሁ ነው እኔ የተጠራጠራችሁት። እንዴት ረሳህ? እንዴት አልገመትክም? እግዚአብሔር የምን አምላክ ነው? የዘላለም አምላክ ነው። ይህን ሳስብ በጣም ይደንቀኛል፣ በጣም ደስ ይለኛል። እግዚአብሔር የዘላለም አምላክ ነው። ምን ማለት ነው? እግዚአብሔር የዘላለም አምላክ ነው። እግዚአብሔር የዘላለም አምላክ ነው ብሎ እግዚአብሔር ሲናገር እንዲህ ማለት ነው፣ የሰውን ልብ መናገር የሚችል ለየቀኑ፣ ለየቦታው፣ ለየአገሩ፣ ለየምድሩ የሚሆን መልእክት ያለው የዘላለም አምላክ ነው። እግዚአብሔር ስም ብሩክ ይሁን። ስለዚህ ዛሬም እናገራለሁ፣ አላወቅክም አልሰማህም፣ ዛሬም እናገራለሁ፣ እኔ እኮ የዘላለም አምላክ ነኝ። እዚያ ሳትነሱ በፊት ነበር የተናገርኩት። ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው ብያችሁ አልነበረም? አዎ። አሁን ለምን ተስፋ ቆረጥክ? ለምን ተጠራጠርክ? አላወቅክም አልሰማህም? እኔ እኮ በኢየሩሳሌም የነበረው መቅደስ ፈረሰ፣ በኢየሩሳሌም የነበሩ ብርቅዬ ህዝብ ልጆች ተጋዙ እና ከተማ እንዳልነበረ ሆነ፣ ህዝብ እንዳልነበረ ሆነ እንጂ እኔ እንደሆን የዘላለም አምላክ ነኝ። ሰው ሁሉ እንደ ሳር ነው፣ እኔ ግን የዘላለም አምላክ ነኝ። የእግዚአብሔር ስም ብሩክ ይሁን እና ተመልከት፣ በመከራ መካከል ሳለህ ተመልከት፣ አስብ። መከራ ከባድ ነው፣ የማትችለው ነው፣ የሚያልፍ የማይመስል ነው። አንተ ደግሞ እንደ ሳር ነህ፣ ደካማ ነህ፣ ጥቂት ነው ኃይልህ። ተመልከት፣ የዘላለም አምላክ እኔ ብቻ ነኝ። የእግዚአብሔር ስም ብሩክ ይሁን። የዘላለሙ ተስፋ እኔ ብቻ ነኝ። የዘላለሙ ተስፋ የእግዚአብሔር ስም ብሩክ ይሁን። የዘላለሙ ተስፋ እግዚአብሔር ነው። እንዲህ ብሎ ነው የተናገረው እግዚአብሔር። ያንን ሲያጸና ህዝቡ ሁሉ እንደ ሳር ነው፣ ንፋስ ይነፍስበታል፣ ሳሩም ይደርቃል፣ አበባውም ይረግፋል። የሚጸና የማን ቃል ነው? የአምላካችን የእግዚአብሔር ቃል ብቻ ነው የሚጸናው እንጂ ሰው በቃሉ አይገኝም፣ ሰው በውሳኔው አይገኝም፣ ሰው በቃል ኪዳኑ አይገኝም፣ ሰው በመስመሩ አይገኝም፣ ሰው በገባው ተስፋ አይገኝም። በገባው ተስፋ የሚገኝ አንድ እውነተኛ አለ፣ እሱም የዘላለም አምላክ ነው። አላወቅም አልሰማህም? እግዚአብሔር የዘላለም አምላክ እንደሆነ ሁለተኛ እግዚአብሔር ተስፋ የቆረጠውን ልብ ሲያጽናና እንዲህ አለ፣ የዘላለም አምላክ ነኝ ብሎ ሲናገር እንዲህ ማለቱ ነው። ተመልከት፣ ባቢሎን የዘላለም መሰለ፣ የባቢሎን አማልክት የዘላለም መሰሉ፣ 70 ዓመት በአንተ ላይ ስለሰለጠኑ የዘላለም አድርገህ ቆጠርካቸው። ጊዜውንም የዘላለም፣ ሰዎቹንም የዘላለም፣ አማልክቶቻቸውንም የዘላለም፣ ሁኔታህንም የዘላለም አደረግ። የማይገፋ አደረግከው፣ የማይነቃነቅ አደረግከው። አላወቅክም አልሰማህም? እኔ የዘላለም አምላክ ነኝ። የእግዚአብሔር ስም ብሩክ ይሁን። የዘላለም አምላክ ሁሉን የሚችል አምላክ፣ ሁሉ ችሎታ ያለው በቦታ የማይወሰን እግዚአብሔር በኢየሩሳሌም፣ እግዚአብሔር በኢየሩሳሌም መቅደስ፣ እግዚአብሔር በይሁዳ ህዝብ መካከል ብቻ አይደለም የሚሰራው። እግዚአብሔር ኢየሩሳሌም ሳትኖር፣ መቅደሱም ሳይኖር፣ ታማኝ ህዝቦቿን በከተማቸው ሳይኖር፣ ከተማቸውም ሳትኖር፣ ስርዓታቸውም ሳይኖር ለዘላለም የሚኖር ማን ነው? እግዚአብሔር ነው። እኔ እግዚአብሔር የምናገረው አልሰማህም? አላወቅክም? እኔ እግዚአብሔር ዛሬ የምናገርህ እግዚአብሔር የዘላለም አምላክ ነኝ። እግዚአብሔር ስም ብሩክ ይሁን። ጌታን እንዲህ ይለዋለሁ፣ ይህንን ቃል ሳስብ ጌታ ሆይ ችግሬ እንዳለ ሆኖ ግን በአንድ ነገር ደስ ይለኛል፣ የዘላለም አምላክ ከችግሬ በላይ ማን አለ? የዘላለም አምላክ አለ። ችሎታ ያለው የዘላለም አምላክ አለ። ችግሬን አውቀዋለሁ ግን አላውቀውም። ችግሬን አውቀዋለሁ ግን አልችለውም። ችግሬን እረዳዋለሁ ግን ላልፈው አልችልም። ችግሬ ከችሎታዬ በላይ ትልቅ ነው። ግን የሚል ቃል ደግሞ ውስጤ ይሞላል፣ እግዚአብሔር የዘላለም አምላክ ነው። አላወቅክም አልሰማህም? እግዚአብሔር የዘላለም አምላክ ነው ብሎ ተናገረ። እግዚአብሔር ስም ብሩክ ይሆን። አላወቅክም እግዚአብሔርን? እንዲህ እኮ ነው። ለምን እንደሱ ገመትክ? ባቢሎን ትልቅ አረከው። አይ እነ ቤል እነ ማርዱክን የባቢሎን ጣዖታት ትልቅ አረካቸው? 70 ዓመት በአንተ ላይ ስለሰለጠኑ ሁልጊዜ ገዢ አረካቸው? እኔ አምላክህ የዘላለም አምላክ ነኝ። እግዚአብሔር የዘላለም ወንድሞቼ እና እህቶቼ፣ እናቶች እና አባቶች የምስራች ልንገራቸው። ልባችን በሆነው ባልሆነው የሚደክም ውስን ፍጥረታት ነን። ፈተናዎቻችን አይነታቸው ይለያይ ይሆናሉ እንጂ ፈተናዎቻችን ሁልጊዜም ከፊት ለፊታችን ናቸው። እግዚአብሔር እድሜ በጨመረልን ጊዜ ስንራመድ እናገኛቸዋለን። አንዳንድ ጊዜ እኛ ወደ ፈተናዎቹ እንሄዳለን፣ ወይም ደግሞ አንዳንድ ጊዜ ፈተናዎቹ ወደ እኛ ይመጣሉ እና በፈተና የምናልፍ ሰዎች ነን።
አንዳንድ ጊዜ እግዚአብሔር ፈተናዎቹን ደግሞ የሱ መንገድ አድርጎ ያመጣቸዋል። ትንሽ ቆንጠጥ ሊያደርገን የሚችልበት መብት አለው ደግሞ እሱ። አንዳንድ ጊዜ ወንበሮቻችን ነካ ሊያደርጋቸው ይችላል። የተደላደለ ቤታችን ትንሽ ነካ ሊያደርገው ይችላል። መስመዝ የያዘው ነገራችን እግዚአብሔር አንድ ጊዜ ነካ ያደርገውና ርብሽብሽ ያደርገናል። ነገሮች ለወጥ ወጥ ይላል። ወየው ጌታ ሆይ እንድንል አንዳንድ ጊዜ እግዚአብሔር መኖሩን እንድናውቅ ሁሉ በኃይላችን ሳይሆን በኃይሉ፣ ሁሉ በእውቀታችን ሳይሆን በጸጋው እንደሆነ እንዲገባን አንዳንድ ጊዜ እግዚአብሔር ነካ ሊያደርገን ይችል ይሆናል። ይሁን እንጂ መጽሐፍ ቅዱስ የምስራች አለው። ይሄን የሚያደርግ እግዚአብሔር የምን አምላክ ነው? የዘላለም አምላክ ነው። ከችግሮች በላይ ነው። ስለዚህ ዛሬ አንድ ጸሎት እንድንጸልይ ነው የማደፋፍራችሁ። እኔ ውስጥ ያለውን በደንብ ገልጬ እንደሆነ አላውቅም። እግዚአብሔር የዘላለም አምላክ ይህን ሁለት ሶስት ሳምንት እንዲያልኩ ነው የምጸልየው። እግዚአብሔር የዘላለም አምላክ ልነግራችሁ አልችል። እግዚአብሔር የዘላለም አምላክ እሱ የዘላለም በቦታ የማይወሰን የዘላለም የልብ አቅምና ጉልበት የማይወስነው የዘላለም የአስፈሪው ኃይል የማይገድመው የዘላለም እሱ የተደላደለ የዘላለም አምላክ ነው። እሱ እኮ ነው የሚናገር፣ ራሱ እኮ ነው የሚናገር። በነቢይ በኩል እንዲህ እኮ ብሎ ነው የሚናገር። አላወቅም አልሰማህም? ምኑን? እግዚአብሔር የዘላለም አምላክ መሆኑ። አላወቅም አልሰማህም? እግዚአብሔር ሁሉን ቻይ መሆኑ። አላወቅም አልሰማህም? እግዚአብሔር በሁሉ ቦታ ያለ መሆኑ። አላወቅም አልሰማህም? እግዚአብሔር ሁሉን የሚያውቅ መሆኑ። አላወቅም? እግዚአብሔር ሁሉን የሚሰራ እንደሆነ አታውቅም? ለሁሉ የሚደርስ እንደሆነ አታውቅም? ጊዜው በእሱ እጅ እንደሆነ አታውቅም? ሁኔታ በእሱ እጅ እንደሆነ አታውቅም? የሰው ልብ በእሱ እጅ እንደሆነ አታውቅም? የሰው አቅም በእሱ እጅ እንደሆነ አታውቅም? የጊዜ አቅም በእሱ እጅ እንደሆነ አታውቅም? እግዚአብሔር የዘላለም አምላክ ነው። የእግዚአብሔር ስም ብሩክ ይሁን እና እንዲህ አለ፣ አላወቅም አልሰማህም? ይህ እግዚአብሔር እኮ የዘላለም አምላክ ነው። ስሙ ብሩክ ይሁን። የዘላለም አምላክ ነው። ይሄ እግዚአብሔር የዘላለም አምላክ ነው። ሃሌሉያ ሃሌሉያ። በሆነ ባልሆነው ልባችን ይደክም ይሆናል። በቻልነውም ነገር ባልቻልነውም ነገር፣ በተመቸን ነገር ባልተመቸንም ነገር፣ በጠበቅነው ነገርና ባልጠበቅነው ነገር መካከል ስለምናልፍ ልባችን ይደክም ይሆናል። ይልቁንም ደግሞ ከአቅማችን በላይ ነገሮች ሲሆኑ ልባችን ይደክማል። ልክ ነው። የተስፋ ቃል ማሰብ ያቅተናል። ምሬት ይተካል። አዲስ ነገር ማየት ያቅተንና ይላሽቃል። ውስጣችን ትክት ይላል። የማይነቃነቅ እልፍ የማይል እኛን የማይቀይር እኛን ኃይለኛ የማያደርግ እልፍ የማያደርግ የሰለቸና የዛለ የታከተ መንፈስ አንዳንድ ጊዜ በውስጣችን ይሆናል እና ያኔ የምንወጣ የምንገባበት ስፍራ ያኔ የምንቆምበት አደባባይ ትክት ያለ ድክም ያለ ይሆናል። እኛ ስለደከምን በእኛ በኩል የሚያልፍ ነገር ስለሌለ በእኛ በኩል ተሰርቶ የሚተላለፍ ነገር ስለሌለ እኛ ላይ ስለተገደበ አንዳንድ ጊዜ ቤታችንም ሊሆን ይችላል፣ ቢሮአችንም ሊሆን ይችላል፣ ህብረታችን ሊሆን ይችላል፣ ባለንበት ቦታ እንደሱ ትክት ይችል ይሆናል። ግን ዛሬ ምስራች ልንገራቸው፣ እግዚአብሔር የዘላለም አምላክ ነው። ሰሙኛላችሁ፣ እግዚአብሔር የምን አምላክ ነው? የዘላለም አምላክ ነው። ይሄ የዘላለም አምላክ እግዚአብሔር የሚሰራው ነገር አለ። ዛሬ ስለ እሱ እንድታስቡ ነው የምፈልገው። ይሄ የዘላለም አምላክ እግዚአብሔር እንዲህ ነው የሚለው፣ እኔ የዘላለም አምላክ ነኝ። ይሄንን ነው የእግዚአብሔር ህዝብ ማሰብ ያለበት። ሰሙኛላችሁ፣ ሌላ ነገር አይደለም። ጌታ ቢፈቅድ ሌላውን ነገር የሚቀጥለው ሳምንት እናያለን። ዛሬ ግን እግዚአብሔር የሚናገረን ነገር ይሄ ነው፣ እኔ የዘላለም አምላክ ነኝ ነው የሚለን። አሜን። የዘላለም አምላክ ነው። እኔ ስላልኩት አይደለም፣ አንተ ስላልከው አይደለም፣ አንቺ ስላልሽ አይደለም። እሱ በራሱ ስለማለ እንዲህ ብሏል። የዘላለም አምላክ ነኝ ስላለ የዘላለም አምላክ ነው። ይሄ የዘላለም አምላክ ወደ ቤታችን ይግባ። ይሄ የዘላለም አምላክ ወደ ልባችን ይምጣ። ወደ ደከመው መንፈሳችን፣ ወደ ላሸቀው መንፈሳችን ይምጣ። ይሄ ስጋት፣ ድንጋጤ፣ ጥርጣሬ ለገባው ኑሯችን፣ ህይወታችን፣ ጤንነታችን፣ እርምጃችን ወደ እሱ እግዚአብሔር ይምጣ። እንዲህ ብለን ይህን ሰሞን እናውጃለን። በገባንና በወጣንበት ስፍራ ሁሉ እንዲህ እንላለን። ምንም እንስማ፣ ምንም እንይ፣ ምንም ይሁን መንገዱ፣ እግዚአብሔር የዘላለም አምላክ ነው። ሃሌሉያ! እግዚአብሔር የዘላለም አምላክ ነው። በሰማነው መልካም ነገር ላይ እግዚአብሔር የዘላለም አምላክ ነው። በሰማነው የጥርጥር ነገር ላይ እግዚአብሔር የዘላለም አምላክ ነው። ባየነው የማይመች ነገር ላይ እግዚአብሔር የዘላለም አምላክ ነው። ልባችን ተስፋ በቆረጠበት ነገር ላይ እግዚአብሔር የዘላለም አምላክ ነው። ልባችን ይሆናል ባለው ነገር ላይ እግዚአብሔር የዘላለም አምላክ ነው። በታየን ራእይ ላይ እግዚአብሔር የዘላለም አምላክ ነው። ውስጣችን በሞላው አዲስ ነገር ላይ እግዚአብሔር የዘላለም አምላክ ነው። ሃሌሉያ! ይሄ እግዚአብሔር የዘላለም አምላክ ነው። ስለዚህ በሁሉን ቻይነቱ መካከላችን ይመጣል። እሱ እግዚአብሔር እንዲህ አለ፣ አውጁ ተናገሩ አለ። አውጁ ተናገሩ፣ መንገድ ጥረጉ አለ። ይሁዳ መንገድ ጥረጊ፣ አምላካችን ይመጣል አለ። ደግሞ ይሁዳ ከተሞቹ ተዘጋጁ፣ እነሆ እግዚአብሔር እዚህ አለ አለ። እናንተ ተዘጋጁ፣ ይህን የሚያደርግ እግዚአብሔር እንዲህ ብሎ ተናገረ፣ የአምላካችን ቃል ጸንታ ትኖራለች አለ። እናንተ ትደክማላችሁ፣ ይህን የሚናገር እግዚአብሔር ግን በቃሉ የጸና እግዚአብሔር ነው፣ ስሙ አለ። የእግዚአብሔር ስም ብሩክ ይሁን። እኛ ስንሰማው እንታክት ይሆናል። እኛ ስንሰማው በሎጂክ እና ይሆናል ፈልገን እናጣው ይሆናል፣ ይርቅብን ይሆናል፣ አይገጣጠምልን ይሆናል፣ ፍንጭ እናጣበት ይሆናል። ግን መጽሐፉ እንዲህ ነው የሚለን፣ እነሆ አምላካችሁ ብላችሁ አውጁ ነው የሚለው። እነሆ እግዚአብሔር የዘላለም አምላክ ነው። እነሆ እግዚአብሔር የዘላለም አምላክ ነው። ሃሌሉያ! 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 አንተ እግዚአብሔር አምላካችን ሆይ በደከሙ ሁሉ ላይ እውነተኛ ቃል ተናግረህ ዘመናቸውን አዲስ ያደረግ የአባቶቻችን አምላክ ሆይ ተስፋ በቆረጠው ልብ ላይ ተገልጠህ የምስራች ተናገሩ ብለህ አገልጋዮችን ያዘዝክ ጌታ፣ እረ መንገድ ጥረጉ እየመጣሁ ነው ያልክ ጌታ፣ ንገሯቸው፣ እረ እኔ እዚህ አለሁ፣ እሰማለሁ፣ አያለሁ፣ እረ እኔ ቅርብ ነኝ፣ እረ እኔ በታሪክ ውስጥ አለሁ፣ እረ እኔ በሰፈር ጉዳይ አለሁ፣ በቤተሰብ ጉዳይ አለሁ፣ በአገር ጉዳይ አለሁ፣ በቤተ ክርስቲያን ጉዳይ አለሁ፣ በግል ህይወት ጉዳይ አለሁ፣ በቤተሰብ ጉዳይ አለሁ፣ ንገሩ ያልክ ጌታ፣ ደግሞ ይህንንም ሰርተህ ህዝቡን ያስገረምክ ጌታ፣ ያስደነቅክ ጌታ፣ ይሄ በቅዱስ መጽሐፍ ተጽፎልሃል፣ ተመስክሮልሃል። ይሄ ደግሞ ለእኛ ትምህርት እንዲሆን ተጽፏል። ጌታ ሆይ በዘላለም አምላክነትህ የሰው ልጆች ጥያቄ የመለስክ ለመመለስ የፈቀድክ ራስን ዝቅ ያደረግክ ጌታ፣ ይህንን ቃል በሰሙ ሁሉ ላይ ዛሬ አዲስ ነገር እንዲሆን ጸለይኩ። እየሰሙ እያለ አዲስ ነገር ይሆን፣ እየሰሙ እያለ በውስጣቸው አዲስ ነገር ይሆን፣ በመንፈስ የሆነ አዲስ ነገር ይሆን። ጌታ ሆይ እቤታቸው ሲሄዱ ካሰቡት ነገር በላይ አዲስ ነገር ይሆን። በቤታቸው በተዘጋ ስፍራ ሲሆኑ አዲስ ነገር ይሆን። እየተራመዱ ያለ ወደ ቢሮአቸው እግዚአብሔር ሆይ እየነዱ ሲሄዱ እግዚአብሔር ሆይ ወደ ቢሮአቸው ወደ ዕለት ጉዳያቸው ሲሄዱ በውስጣቸው በቢሮአቸው አዲስ ነገር ይሆን። ይስቁ ዘንድ አዲስ ነገር ይሆን። ይገረሙ ዘንድ አዲስ ነገር ይሆን። ይደነግጡ ዘንድ አዲስ ነገር ይሆን። ይፈሩ ዘንድ አዲስ ነገር ይሆን። ኦ እግዚአብሔር ቀደመኝ ይሉ ዘንድ፣ እዚህ እግዚአብሔር አለ ይሉ ዘንድ አዲስ ነገር ይሆን። እግዚአብሔር ሆይ ሰው ሁሉ እንዲህ ይበልህ፣ ኦ እግዚአብሔር የዘላለም አምላክ ነው ይበልህ። እኔም ልበልህ ጌታ ሆይ ልገረም፣ እኔም ልደነቅ ከቅዱሳንህ ጋር፣ እኔም አገልጋይህ እግዚአብሔር የዘላለም አምላክ ነው ብዬ ልገረም፣ ይሄንን ልዘምር፣ ልጸልይ፣ እነሱም በጎበኝህበት አቅምና ጸጋ ባሪያህንም አስበኝ። ተመስገን እግዚአብሔር ሆይ እናውጃለን። ይሄንን የተስፋ ቃል ይሄንን የድል ቃል እናውጃለን። ከድካም የሚያወጣ ቃል እናውጃለን፣ እናሰላስላለን። እሱም እግዚአብሔር የተናገረው ቃል ነው። እሱም የእግዚአብሔር ቃል ነው። እሱም ራሱ እግዚአብሔር ነው። እንዲህ ብሎ እንደተናገረን የዘላለም አምላክ ነው። የዘላለም አምላክ ነው። የዘላለም አምላክ ነው። እንደተባልክ በነገሮቻችን ሁሉ ላይ ሾምነህ ጠራንህ ጌታ ሆይ የዘላለም አምላክ ነህ። ጠራንህ ጌታ ሆይ አንተ በዚህ ነገር ላይ የዘላለም አምላክ ነህ። አንተ በሰማነው ነገር ላይ የዘላለም አምላክ ነህ። አንተ በሚታየን ነገር ላይ የዘላለም አምላክ ነህ። ግራ በገባን ነገር ላይ የዘላለም አምላክ ነህ። እግዚአብሔር ሆይ ባልተጨበጠን ነገር ላይ የዘላለም አምላክ ነህ። አልገነባ ባለን ነገር ላይ የዘላለም አምላክ ነህ። ውበት ደምግባት አልሆንለት ባለው ነገራችን ላይ የዘላለም አምላክ ነህ። አቅም አጣ በቃ ለቀለት ባለው ነገር ላይ የዘላለም አምላክ ነህ። አዲስ ነገር ታደርጋለህ። ተመስገን። ከቃልህ በኋላ መኖር እንድንችል መንፈስህ ይህንን ቃል በውስጣችን ያለማቋረጥ ይስበከን፣ ይናገረን። የቃልህ እስረኛ አድርገን በጌታችን በኢየሱስ ስም ጸለይን። አሜን።